ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ጥቅምት 12 ቀን 2016 ዓመተ ምህረት ነው።
ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶችን እነዚህ የአማራ ወጣቶች ከታገቱ
ሰኞ ጥቅምት 12 ቀን 1420 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል። ከመቼ
በአማራው አካባቢ የተጠመረው የሉና ፍቅር ተጠናክሮ የቀጠለ ሲሆን በተለይ ደግሞ በአራቱም ክፍላተ ሀገራት በሚባሉት በሸዋ፣ በወሎ፣ በጎንደርና በጎጃም የትግሉ ክደት በተፈለገው ልክ እየሄደ እንደሆነ ለማወቅ ተችሏል። የጎጃም ክፍለ ሀገር አካባቢ በተለይ ሁሉንም ያካለለ የትኛውንም ወረዳና በዞን ደረጃ ያለው ከተሞችንና ባህር ዳርን ጨምሮ የአመፁ ፊት አውራሪ ሆነው ቀጥለዋል። በዚህ አመፅ ውስጥ ፋኖ ራሱን በማደራጀት ከህዝባዊ ኃይሉን ከጎን በማሰለፍ አርሶአደሩን ማዕከል ያደረገ በትጥቅና በስንቅ የዳበረ ትጥቅ ሽጥ ወገን ትጥቅ ከተላት በሚል መርህ በትልቅ ንቅናቄ በትልቅ ወኔ እጅግ በተሞላበትና ዘመኑን በዋጀ የጦርነት ስልት ትልቅ ተጋድሎ እየተደረገ ያለበት ሁኔታ ሲኖር የጥላት ኃይል ማለትም የኦሮሞ ስልጣን አስከብራለሁ ብሎ የመጣ ጠባብ ጽንፈኛ የኦሮሞ ቡድን በበርካታ ግንባሮች ሽንፈትን እየተከናነበ እንደሆነም ለማወቅ ችለናል። ሰሞኑን በቡሬ ላይ 30 መኪና ያገዛዙ ኃይል ሲጓጓዝ እንደነበር የሚታወቅ ሲሆን ከዚህ ውስጥ ዋና አዛዡ ኮሎኔል በሚል ማድረግ የተሰየመው ጠቅላላ በ30 መኪና ያለውን ያገዛዙን ኃይል የሚያዘውና የሚያስተማረው ዋና አዛዡ ከፋኖ በተተኮሰ ጥይት ተመቶ ተደምስሷል ማለት ነው። ይህንን ያየና የተመለከተ ወይም በዚህ ተስፋ የቆረጠው ያገዛዙ ኃይል በርካታው ተበትነው አገራችን እንዳለም ታውቋል። የቀሩት ደግሞ የዚህን የዋና አዛዥ የተባለውን አስክሬንት ነው ወደ አዊ ዞን እንዲዋራ አንፈው ዳንግራ ካምፕ ላይ እንደገቡና ይህ አዛዥም በሱ ምትክ ማን ይሆን በሚል ተደግግ ውስጥ ላይ የተለያየ ልዩነት በመፍጠር በዚህም ምክንያት በርካታ መደበኛ እግረኛ ሰራዊት ከእርሶ እንደወጣ መረጃዎቹ ይጠቁማሉ። ይህ ኃይል አሁንም የንጹሃንን ደም ከማፍሰስ ወደኋላ እስካላለ ድረስ በአማራ ህዝባዊ ኃይል ፋኖ አጸፋዊ እርምጃ እንደሚወሰድበት ሊያውቅና ሊገነዘብ ይገባል ሲሉ ፋኖዎች ተደምጠዋል። የደብረ ማርቆስ ፋኖ ከሁለት ወር በላይ በፈጀው ወይም ደግሞ ባስቆጠረው የህልውና ጦርነት በጽናት ታግሎ ለጥላት ሰደድ እሳት ሆኖ መቆየቱ ግልጽ ነው። አሁንም ያገዛዙን መካናይዝድ ጦር ደምሶ ከአካባቢው እያስወጣ ይገኛል። በዚህ የደነገጠው አገዛዙ በተደጋጋሚ ድሮን በመጠቀም በርካታ ንጹሃንን በአሰቃቂ ሁኔታ ገድሏል። እንግዲህ ደብረ ማርቆስ አካባቢ የሚገኙ ንጹሃን በድሮን ተመተዋል። በርካታ ተቋማትም ፈርሰዋል። በተለይ ዩኒቨርሲቲና ቤተክርስቲያን አካባቢ ላይ ድሮን ድብደባ እንደተደረገና በተለይም በሚሰበሰባቸው አካባቢዎችም የድሮን ጥቃት በማድረግ በርካታውን የደብረ ማርቆስ ከተማ ነዋሪ ነፍሰ ጡር አቅመ ደካሞች ህጻናትን ጨምሮ በአሰቃቂ ሁኔታ ግድያው እንደተፈጸመባቸው ተገልጿል። በዚህም ዓለም አቀፍ የሚዲያ ሽፋን ማግኘት እንዳለበትና በረዱ አገዛዝም በሁሉም አካባቢ ውግዘትን እያስተናገደ እንደሆነም በግልጽ መረጃዎች ወጥተዋል። እንግዲህ ደብረ ማርቆስ ላይ በተደጋጋሚ የድሮን ጥቃት ተደርጓል። በተለይ ዩኒቨርሲቲ የጤና ሳይንስ ፋካሊቲ ኮሌጅ ላይ ሙሉ በሙሉ በሚባል ደረጃ የድሮን ድብደባ ተደርጎ ከሰዎች ህይወት ማለፍ አልፎ ህንፃው እንደተደረመሰና እንደፈረሰም በአካባቢው ያሉ የመረጃ ምንጮቻችን አድርሰውናል። ዛሬ በረት ምንጃር አካባቢ በደፈጣ ውጊያ በርካታ የጸረዙ አገዛዝ ኃይሎች ተደምሰዋል። በጸረዙ ቡድኖች በረት በሚባል አካባቢ ላይ የምንጃርን ህዝብ ነፍጠኛ ታጣቂ የተደራጀ አገር ነጻ የሚወጣ የህዝብ ኃይሉን የፋኖውን ግንባር የጦር ስልትና የትጥቅ ትግል መስመሩን ጠብቆ የታገለ ባለበት ሰዓት ላይ እኛ እንበቀዋለን እንደመሰዋለን በሚል አጉል ሞራለቢስ ቡራ ከአዲስ አበባ ተነስተው ወደ ምንጃር ጉዞባ ያደረጉና ጸረ ህዝባዊ አላማ አንግበው ሲንቀሳቀሱ የነበሩ የአገዛዙ ጸረ ቡድኖች በደፈጣ ውጊያ ሙሉ በሙሉ በሚባል ደረጃ በፋኖ ተደምሰዋል። ከደብረ ታቦር ወደ እብናት ሲገባ የነበረ ኃይል ረብ ግድብ አካባቢ በፋኖ ተደምሰዋል። ደቡብ ጎንደሮች ጥሩ እንቅስቃሴ እያደረጉ ነው። በተለይ ደብረ ታቦር አካባቢ ከዚህ በፊት መሰናክል ይሆናሉ ተብለው የታሰቡ የጸረ ህዝብ አገዛዝ ካድሬዎች እንደተደመሰሱ የሚታወቅ ነው። ዛሬም የትግላችን መሰናክል ሊሆኑ አይገባቸውም፣ እኛ ከዚህ በኋላ የምንታገስበት ምንም አይነት ምክንያት የለም በማለት ረብ ግድብ አካባቢ ላይ ቀድሞ ቦታ ይዘው በመቆየት የጸረ ህዝብ አገዛዝ ከነጥቁ እንቅስቃሴ በሚያደርግበት ሰዓት ሙሉ በሙሉ በህዝባዊ ኃይሉ በፋኖ ድምሰሳ ተደርጎበታል። ወደዚሁ ወደ ጎንደር አካባቢ ሳንወጣ ማክሰኝት አዲስ ዘመን ወረታ አካባቢ የፋኖ እንቅስቃሴ በጥሩ ሁኔታ እየሄደ ሲሆን ከጎጃም አካባቢ ያሉ በተለይ ሰሞኑን በቅርቡ ከወያኔ የጦር መሪ ሆነው የቆዩ አማራን ያንበረከኩልኛል ብሎ በማሰብ በረዙ አገዛዝ በምልጃ የወያኔ መሪዎችን የጦር መሪዎችን አምጥቶ ጎጃም እንዳስገባቸው የሚታወቅ ነው። በጎጃም አካባቢ ወደ ጎንደር አመት ይነሳብኛል ብሎ ስለፈራ ወደ እና አዲስ ዘመን ወረታ እስከ ጋይንት ተፋስ መውጫ አካባቢ ድረስ ያለውን ወረራ ለማድረግ እንቅስቃሴ እያደረገ እንደሆነና ከወዲሁ ፋኖ መንገድ በመዝጋትና ፈራዞን አገዛዝ ሙሉ በሙሉ ለመደምሰስ መዘጋጀት እንዳለበትም የፋኖ ሰብሳቢዎቹ መልእክት ይተላለፍልን ብለዋል። በምስራቅ ጎጃም ቢቸና ለሳምንት ተዘግቶ የነበረው የመደበኛ ስልክ ልውውጥ ትናንትና 11 ሰዓት ጀምሮ ተለቋል። መደበኛ ስልክን በማጥፋት መረጃዎቹን እንዳይቀያየሩ በማድረግ የአማራ ህዝባዊ ኃይል ፋኖን ደመስሳለሁ ብሎ የሚንቀሳቀሰ ጸረ ቡድን በዚህ ሰዓት ቢቸና ከተማ አስተዳደር እና በእነማይ ወረዳ ዙሪያውን በሸበል በረንታ እንዳርጅ እና እናውጋ ደብረ ወርቅ አካባቢ ኦፕሬሽን እሰራለሁ ብሎ ሲንቀሳቀስ እንደነበረ የሚታወቅ ነው። የተወሰነ የወገን ጦር ጥቃት እንደደረሰበት የሰማን ቢሆንም ይህ እንደ ጥቃት ሳይሆን እንደ ጥንካሬ ለእኛ ተቀደሙ ይልቅ ተክተን እንድንሰራ ምክንያት ሆኗል በማለት አጸፋዊ እርምጃ ምላሽ በመውሰድ በርካታ ከባድ እና የነፍስ ወከፍ መሳሪያዎችን ተተኳሾችን አገዛዙ ኃይሎች ደምሰው እንደተረከቡ መረጃዎች ወጥተዋል። ሞታ አካባቢ የአገዛዙ ኃይሎች ንጹሃንን ካገኙበት እያፈሱ ወደ ማያ ካምፕ እያስገቡ እንደሆነ መረጃዎች ወጥተዋል። በዚህም ሞባይላቸውን በመቀበል ውስጥ ያለውን ፋይል በማየት ስለ ፋኖ የሚናገር ስለ ፋኖ መልእክት ያለው ከሆነ ወንጀሉን በእውነት ስፍ በማባባት እነዚህ ንጹሃንን እስከ መረሸን የተንቀሳቀ አካባቢ ነዋሪዎቹ መረጃውን አድርሰውናል። በበረራ አካባቢ እስከ ኮሮመሻታ እስከ አስቴትና ደረጋ እስከ ባርደር 30 ሜትር አካባቢ ባለው ሙሉ በሙሉ በፋኖ ቁጥጥር ስር ውሏል። ባርደር ግማሹ ፋኖ ይዞታል። የዳር አካባቢ ያለውን ወደ ማር አካባቢ ያለውን ያገዛዛይል የተቆጣጠረው ቢሆንም እንኳን አሁንም ግን ያንን አካባቢ አስለቅቆ ባህርዳርን ሙሉ በሙሉ ለመያዝ ፋኖ ውስጣዊ አደረጃጀት እያደረገና እያካሄደ እንደሆነ ሰምተናል ማለት ነው። በሸዋ አካባቢ አንዳንድ ወረዳዎች ላይ የተወሰነ የትግል መጣጠፍ እና በሸንጎ ወይም በተለያየ መንገድ ማቆቆም በሚል የተንቀሳቀሱ የሚገኙ የአገዛዙ ተከፋይ አካላት ትግል ለመቅመስ ጥረት እያደረጉ ቢሆንም ቀድሞ የነቀውና መረጃ የደረሰው የህዝብ ኃይሉ የፋኖ ሰብሳቢ ግን እነዚህን ባንዳዎች እርምጃ በመውሰድ አካሄዳቸው እንዲያስተካክሉ አድርጓል ማለት ነው። ሰሜን ወሎ አካባቢ የራያ አናብስት ፋኖች ትናንትና ወያኔን ክንደዋን ብለው የመለሱ ዛሬ ደግሞ የኦነጉን ሰረዝ አገዛዝ አካባቢያችን እንዳይደርስ በማለት በአንድነት በመደራጀት አጸፋ እርምጃ ምላሽ በመስጠት በርካታ የሰረዝ አገዛዝ ወታደሮች ትጥቃቸውን በማስረከብ የተወሰኑት ህይወታቸው አልፏል፣ የቀሩት ደግሞ ተደምሰዋል፣ እንዲሁም ተማርከዋል ማለት ነው። የራያና አካባቢው የዋግምራ ሰቆጣና አካባቢ ፋኖች በንቃት የተንቀሳቀሱ እንደሆነም ለማወቅ ችለናል። በምዕራብ ጎንደር በጠለምት ወጸገዴ በጸገዴ ሰቲት ሁመራ በአርማጭሆ አካባቢ የወያኔ ርዝራዥ ስርፋፊ ኃይል በኮሎኔሉ ትእዛዝ ወደ ድንበር አካባቢ ወይም ወደ ወሰኑ ወደ ሰከዚ አካባቢ እየተንቀሳቀሰ እንደሆነ መረጃ የደረሳቸው የምዕራብ ጎንደር አናብስቶች አጸፋዊ ምላሽ ለመስጠት ዝግጅታችን አጠናቀው እየተጠባበቁ እንደሆነም ነገሩናል ማለት ነው። በኤርትራ አካባቢ ዘልቆ የገባው ኮሪደሩን ቀድሞ ለመያዝ ጥረት እያደረገ የሚገኘው ያገዛዙ ኃይል መምጣት የለበትም በሚል እዛ አካባቢ መውጫ መግቢያዎችን ለመሸፈን የኤርትራ ወታደር ጥረት እያደረገ እንደሆነና ወደ ትግራይ በርካታ ወረዳዎችን ተቆጣጥሮ እንደያዘም በመረጃዎቹ ወጥተዋል ማለት ነው። አገዛዙ ግን የአማራን ትግል የአማራን የህልውና የመጨረሻ እና አስጨራሽ ትግል ለመቀልበስ ሲል የአሰብን ወደብ እናስመልሳለን፣ ከኤርትራ እንቀበላለን፣ ኤርትራ የአሰብን ወደብ ትልቀቅልን በሚል አዲስ አጀንዳ ለህዝቡ በመስጠት ትግሉን ለመቀልበስ ጥረት እያደረገ እንደሆነ በርካታ የመረጃ ምንጮች ይፋ አድርገዋል። ነገር ግን የአማራ ህዝብ ትግል የማይቀለበስና አላማው መዳረሻውም ጸረ ህዝቦችን ከነ ተከታዮቹ ማስወገድ እንደሆነ መረጃዎች እየወጡ ይገኛል። አዲስ አበባ አካባቢ ወረቀቶች ተበትነዋል። ፋኖ አለን፣ እኛ ሁላችንም ፋኖ ነን፣ ጸረ ህዝብ አገዛዝ እናስወግዳለን፣ እንቃወማለን በሚል አስፋልት ላይ ጽሁፎችን በመጻፍ ወረቀቶችን በመበተን በርካታው የአዲስ አበባ ህዝብ ነጻነት ፈላጊ እንደሆነ ስለሚታወቅ ነገ ለሚለኮሰው የታላቁ የኢትዮጵያ የለውጥ ትግል እንዲዘጋጁ የሚል ከፍ ያለ መልእክትም ሲያስተላልፉ እንደሰነበቱ የአዲስ አበባ አካባቢ መረጃ ምንጮች ጠቁመዋል ማለት ነው። እንግዲህ ለዛሬ እንደ ጥቅል የነበረው መረጃ ይህንን ይመስላል። ቀጣይ ሰፋ ባለ መንገድ መረጃዎችን ይዘን እስከምንቀርብ ድረስ ሰላም ሁኑ።
የሰኞ ጥቅምት 12 ቀን 2016 ዓመተ ምህረት የፍኖተ ዲሞክራሲ ሀተታ ታጥቦጭጋ ስህተት ደገማ ስህተት መፈጸም ሆነ መድገም የሚያመጣውን ጉዳት ከኢትዮጵያ ህዝብ የበለጠ የሚያውቅ የለም ለማለት እንደፍራለን። የአጼውን ፈላጭ ቆራጭ ስርዓት ህዝባዊ የካቲት አብዮት ከገረሰሰው በኋላ በርካታ ስህተቶችን ፈጽመን ስህተትን ደጋግመን ዛሬ ለገባንበት ማጥ መንሸራተት ተገደናል። ከዚያ ወዲህ ደግሞ ከድጡ ወደ ማጡ ሆኖብን በስቃይ እየማቀቅናለን። ያባ በወቅቱ ጊዜያዊ ህዝባዊ መንግስትም ይቋቋም ብሎም ፍትሃዊ መፈክርን ቢያወጣም ቢያቀርብም ደርግና መኢሶን ተባብረው እንዳይሆን ደም እስከ ማፍሰስ ድረስ ተጉዘው ገድለውም ጨፍጭፈውም ታገሉ። ለወታደራዊውም ጨቋኝ መንግስት ተዋደቁ። ህዝብ ድርጅቱን ደግፎ ቢታገልም ደርግን ደጋፊውም አልተነነም። ወታደራዊ መንግስታቸውን በደም ላይ ሊመሰርቱ ቻሉ። ፖለቲካ በኖሮ የሚተነተን የሚገመገም ባይሆንም ያን ጊዜ መፈክሩ በስራ ላይ ውሎ በነበር ለአምሳ ዓመት ስቃይና መከራ ግድያና ግንጠላ ባልተዳረግንም ነበር። ወያኔ ሲመጣም የሚያስገርም ቢሆንም ይህን መሰሪ ቡድን የደገፉ በስተው ልጆቼ ብለው አሞካሽተው መላ ወይስ ዱላ በሚል ፈሊጥ የትጥቅ ትግል ጥረቶችን አኳላሽተው ኢህአፓ ላይ በያቅጣጫው ዘምተው ኢህአዴግ ብለው ኢሴፓን ተክተው ህዝባዊ ሽግግርን እንጦርጦስ አወረዱት። ደርግ ኢሰፓ 17 ዓመታት ወያኔ ደግሞ 27 ዓመት ጨፈሩብን። አደሙን ጠባብነትን አስፋፉብን። ህዝብ ተነስቶ የአሜሪካ ቡችላ የሆነው ወያኔ ሲያደባይ ጣውንታችን አሜሪካ መልመል ኮሎኔሏን ይዛብን በቃለች። ለስልጣን እንዳይበቃ ታግለናል። አትቃወሙት የዘመናችንን ሙሴ ሲሉን ተቃውመን አጋልጠነዋል። መንጋው ለዘረኛው ኮሎኔል ሲጮህ በወቅቱ እኛ ላይ የመጣብንን ውርጅብኝ አንረሳውም። ኢትዮጵያዊነትን ሲጋራ ሱስ ነው ብለው የቀባጠሩት የዘመኑ ሹሞች ግን የቀየዳቸው አውሬ ጠባብነት አለቅ ብሏቸው ቡራዩ፣ አጣዬ፣ ሻሸመኔ፣ ምስራቅ ወለጋ ወዘተ የግፍ ክምሮችን አቀረቡልን። ደም በአያሌው ፈሰሰ። ህዝብን አናከሱት። ሸኔ በሚል ቡትቶ ጭምብል ሊሸፍኑ ቢጥሩም የግፍ አለቆች ራሳቸው መሆናቸው ተጋለጠ። ወንጀላቸው ካህን ሕፃን መግደላቸው፣ ሃይማኖት ተቋሞችን ማቃጠላቸው፣ ጣዖት አምልኮን ማስፈናቸው፣ ታሪካዊ ሰነዶችን ማቃጠላቸው፣ እርጉዝ ሕፃን መጨፍጨፋቸው አረስንቱ ተወርቶ ያበቃል እንበልና ጸያፍ ጸረ ኢትዮጵያ መሆናቸው ይኸው እስከዛሬ አጅቦናል። ተደናግረን ጊዜ ባንሰጥ በወቅቱ ባስወገድናቸው ነበር። አማራን እፈጃለሁ ከሚሊዮን ወደ ጥቂት ሺዎች ቀንሳለሁ ብለው የተነሱ ጠባቦች ናቸውና ግድያ ማስፋፋት ዋና መርህ ግብራቸው እንደሆነ እስካሁንም አለ። ምለላ የማያበርደው የማያስቆመው ዋና ሰለባ የሆነው አማራም ተደራጅቶ ራሱን መከላከል ሳይችል ጥቂት ዓመታትን አስቆጥሯል። ይህ የሆነበት ዋነኛው ምክንያት በአማራው ዘንድ በተሰራጨው ውዥንብርና ከመሃሉ ወጣን ገሚሉ ከሃዲዎች የተነሳ ነው። አዴፓ፣ አማራ ብልጽግና፣ በአዴን ባንዳ፣ እነዚህ የኮሎኔሉ ጫማ ጣቢ ሆነው ኮሎኔሉንና ኦሮሞማ ፋሽስታዊውን አገዛዝ ደግፈው አማራውን በመከፋፈልና በማዳከም አገዛዙን ረዱ። አማራው ምሬቱ ሲበዛበት በራሱ ጥረት ተደራጅቶ ፋኖ ብሎ የህልውና ትግል ማድረግም ተገዷል። ባጭር ጊዜም ድል በድል ሲቀዳጅና አገዛዙን ስጋት ላይ ሊጥልም ችሏል። ጋሬጣ የሆነበት የካሃዲ አማራ መንገድ እስከዛሬ አልተወገደምና አንድነቱን ሊያፈርስ ግስጋሴውንም ሊቀለብስ ቆርጦ ትግል ይዟል። ይህንን የሚያካሂደውን ፋኖን ለመከፋፈል የተቃኘ ዘመቻን በስራ ለማዋል ነው። ለዚህ ስምሪቱም ሆዳምነት፣ ጎጠኝነት የስልጣን ጥም አጋሮቹ ሆነዋል። የሚታየው ክፍፍል የዚህ ሻጥራቸው ውጤት ነው። በየቦታው የፋኖ አለቃና አዛዦች ተበራክተዋል። ኃላፊ ብለው ለፍርድ መቅረብ ያለባቸውን ሴት ደፋሪዎች ሳይቀር ይሾማሉ። ቀና መንገድ የሳቱትና እንቅፋት የሆኑት በርግጥ ጥቂቶች ናቸው። አብዛኛው ግን ለአገሩ ለህልውና መስዋዕት እየሆነ ነው። ለእነዚህም ክብር አለን። ተሳሳቱ ብቻ ሳይሆን ገንዘብ ሰረቁ ተብለው ሲከሰሱ የባጁት ከድርጅትና አመራር ደረጃ ራቅ ቢሉልን ፋኖን ባስጠቁብን ደስተኛ እንሆን ነበር። ግሳንግሱን ሁሉ ጭፍን ድጋፍ የሚሰጡ ክፍሎች ትግሉን ደጋፊዎች ሳይሆኑ ድክመቱን ውድቀቱን ተመኞች ናቸው። የማይነቁ ጅሎች ቢባሉም ስህተት አይሆንም። የአማራን ጥቃት ለማስቆም አገዛዙን ብቻ ሳይሆን ጫማሳሚዎቹ በአዲን ተብዮችን ጠርጎ ትቢያ መጣል የግድ ነው። እነማን ናቸው ልንል አንችልም። ከየጉድጓዳቸው ወጥተዋል። መገናኛ ብዙሃኑን ከወያኔ ጋር ሆነው ተቆጣጥረዋል። ውሸትን ዋና ሸቀጥ አድርገዋል። መርሳትን ነው መርሳት ማለት ያስገድድናልና በተደጋጋሚ ህዝብን ሲከዱ ያወቅናቸው፣ ህዝብን ሲከፋፍሉ ያየናቸው፣ ጥፋት በጥፋት ላይ ሲከምሩ የታዘብናቸው በዛሬ ፀሐይ ከልምዳቸው ይርቃሉ ብሎ መሞኘት አገር ሊያሳጣ የሚችል ስህተት ነው። አንድነታችንን አጠናክረን በጎጥ በሃይማኖት በጥቅም ሊከፋፍሉን የሚጥሩትን አክሽፈን ጸረ ዘረኛው አገዛዝ ትግላችንን እስከ ግብ ከቀጠል አቸናፊ እንሆናለን። ግባችንም ደግሞ የኮሎኔሉን ዘረኛ ፋሽስታዊ አገዛዝ ማውደም፣ መሃል የሚሻጥ ድርድር ውይይት እርቆ ሰላም ጭራሽ የለም። የኔፍሬም ይስሐቅ ወዘተ ጊዜያቸው አልፏል። የሽግግር ሂደት ጊዜ አክትሟል ሲሉን የነበሩትም አያስፈልጉንም። ሚኒስቴር የተሾሙትም ከሃዲዎችም ጭምብል ሊያጠልቁ አይድከሙ፣ በጠበላቸው ይቆዩ። ያንጃ መንጋም በተነነበት ይጥፋ። ሌላ መልእክት የለንም። የፋኖን አገር ወዳድ ኃይሎች አንድነት ይጠንክር። አማራው፣ አፋሩ፣ ደቡቡ፣ ጋምቤላው የሁሉም ፋኖ በሚገባ ይቀናጅ፣ አይበገሬ ይሆናል። በፋኖና ታጋዩ ህዝብ ዙሪያ ወደርን ብለው የሚሽከረከሩ አስመሳዮችን ጠግና ሲዛቸው ጎራችን ከተምቾች መንጋ ይጽዳ። ኢትዮጵያ በጠላቶቿ ላይ ድል ትቀዳጃለች። ዘረኛና ፋሽስታዊ አገዛዝ በትግላችን ይውደም። ታዲዮስ ታንቱና ሁሉም የፖለቲካ እስረኞች አሁኑኑ ይፈቱ።
ያደ ከህይወት አሰፋ ክፍል አራት የመጨረሻው ክፍል
የተከበራችሁ የፍኖተ ሬዲዮ አድማጮች አምባገነኖች አማማታቸውን ሳይውቁት አንኗራቸው ሲያስጨንቃቸው እንደሚኖር ታሪኩን አይተነው ኖረናል። አብያ መህድም ቢሆን ከዚህ አቋያ ብቻ እንጂ ሌላ ነገር ያስጨንቀው አይመስልም። ዙፋን ከመያዙ አስቀድሞ የጀመረው ቅጥፈቱ ደረጃውን እየጨመረ መጥቶ ከፍታ ቦታ ላይ ደርሷል። የማይረባ ጭንቅላት ያለው ሰው ሲሆን ምላሱ ግን ከሁለት አልፎ 3ም 4ም እንዲሆን ተደርጎ የተፈጠረ መሆኑን ቀደም ባሉት መጣጥፎች ገልጫለሁ። የቅጥፈት ፖለቲካው ድርጅቶ ኢኮኖሚውን ጭምራም ዘግዝጎ ሲጥል ያባና ፋኖ ያሉበት እየመሰለው አይደለም። የሐሰት ፖለቲካ ከአብይ አህመድና ከኦሮሞማ አብቆሽ ጋር ሲሆን የሐቅ ፖለቲካ ደግሞ ያባን ጨምሮ ከሌሎች ኢትዮጵያን ከሚወዱ ዜጎች ዘንድ መሆኑን ልብ ቢል መልካም ነበር። ነገር ግን የታወረች ሊና ቀነ መንገድ የላትምና ይህን ከሚያደርግ ይልቅ እንደ መለስ ዜናዊና እንደ ሆስኒ ሙባረክ ሞተን ይመርጣል። ይህንን ተከትሎም የከረመብን ዝናብ አላባራ ያለ ከአፈና ረግረግ ውስጥ መዘፈቃችን ዛሬ ላይ ለምናካሄደው እልህ አስጨራሽ ትግል ቆስቋሽ ሆኗልና በህብረት መነሳት ግዴታችን ነው። ፋኖን እንደግፍ፣ ያፓን ከጎናችን እናድርግ። ከዚህ በተረፈ ሐሳቤን ወጣ ገባ እያደረኩ መልእክቴን ከዚህ ላይ አድርሻለሁና ቀሪውን እንደሚከተለው አሰፍራለሁ። የአምባገነኖች የቅጥፈት ፖለቲካ መዳረሻው ከሀገር ውድቀት ላይ ከሆነ በኋላ ፖለቲከኞቹ ከሞት ባሻገር ያለውን ህይወት እንደምንም ይኖራታል። በሀገር መዳኘትን እየፈሩ ስደትን ይመርጡና የኖሩትን እድሜ ያክል ኖረው ሲሞቱ ደግሞ ሬሳቸውን ይልካሉ። ዳሩ ምን ይደረጋል? ሬሳ ለፍርድ አይቀርብምና በንጹሃን ዜጋ ደም በታጠበበት ምድር ላይ ክብር ሳይነፈገው ይቀበራል። መቼም ውሎ ውሎ ከቤት ኑሮ ኑሮ ከመሬት አይቀርምና የኮሎኔል መንግስቱን ማስከሬን እንጠብቃለን። መንግስቱ አሁን ስደተኛ ነው። አጨብጫቢ ግብረበላዎቹ እንደሚናፍቁት አይደለም። እንኳን የሚያስበውን ቀርቶ የሚያደርገውንም በቅጡ እየመራው አይደለም። የሰው ደም ጠጥተው ለመስከር ይጣደፉ የነበሩትን አውሬዎች የመራ ጎበዝ ዛሬ ከንዱን ሲንተራስ ምንም ጊዜ አልቀረውም። የዛሬን አያድርገውና ኮሎኔል መንግስቱ ውድቀቱን አንድ ያለው ሻቢያና ወያኔ ናቅፋና ደደቢት ዋሻ መግባት ሲጀምሩ እንደሆነ ታሪኩን ቀዳሚ ያደርገዋል። ሁለተኛው ሲቀጥል ደግሞ ሻቢያ ቃሮራና ወያኔ ሽሬ ላይ ሆነው ቃታ መሳብ እንደጀመሩ እንደነበር እሱ ራሱ ያስታውሳል። ይህ ብቻም አይደለም። በይስሙላ ሶሻሊስታዊ መርህ በአደባባይ ፎክሮ በየጎዳናው ላይ የሰራውን ስራ ማንም የሚረሳው አይደለም። በዚህ ምክንያት መሃል አገር ላይ የተቀጣጠለው የህዝብ አመጽ የንጹሃንን ዜጋ መስዋዕትነት ቢጠይቅም የመንግስቱ ኃይለ ማርያምን አይምሮ ሲበጠብጠው መኖሩ ሐቅ ነው። ይህ ደግሞ የሞቱ መፋጠኛ ሶስተኛው ምክንያት መሆኑ ነው። በ1960ዎቹ መጨረሻ ላይ መስቀል አደባባይ ግራጁን አውጥቶ በተራማሽ ታጋዮች ላይ የፎከረበት ወኔው የሚረሳ አይደለም። ሲጀመር የተበላሸው የአረመኔው መንግስቱ ፖለቲካ መጨረሻው ሳያምር ለግብአተ መሬት እንደበቃ እናስታውሳለን። ግራጁን አውጥቶ የፎከረበት የይስሙላ ሶሻሊስታዊ መርሆ በግራ ክንፍ ኃይሎች ሲናጥ ከቆየ በኋላ ቀኝ ጎኑን ተወግቶ እንደፈረጠጠ ታሪክ ያስታውሰናል። 1960ዎቹ መጨረሻ ላይ ብቅ ያለው የመንግስቱ የቅጥፈት ፖለቲካ በኢሰፓኮና ኢሰፓ ጉድጓድ ውስጥ ሲገማ ቆይቶ ተጠርጎ እንደተጣለም የማንዘነጋው ሐቅ አለ። የቋያ ሰዓት በሆኑት ልጆቹ የተመሰረተው ኢሃፓ ውድ ልጆቹን ገብሮ ባሰረጸው የሐቅ ፖለቲካ ምክንያት የመንግስቱ የቅጥፈት ፖለቲካ አፈርድሜውን ለመጋጥ በቅቷል። የሐቅ ፖለቲካ በቅጥፈት ፖለቲካ ላይ ያለው ጉልበት እስከዚህ ድረስ ነው። ይህ እውነታ አልገባቸው ያለው የዛሬዎቹ አፈድስቶች ለጋ ፖለቲካን እየተጋቱ የከረረ መከራን ሲያመጡብን ትግላችንን ከማጠናቀር ውጭ ሌላ አማራጭ የለንም። ግራጃቸውን እያወጡ ሲፎክሩ ይሰነብቱና ግራጎናቸውን ሲወጉ ቀኝ ጎናቸውን መደገፍ እስኪያቀታቸው ድረስ ተዝለፍልፈው ለመውደቅ ፈጣኖች ናቸው። ይህንን ሐቅ ደግሞ አሁን አብይ አህመድና ቢጤዎቹ የሚሉትንና የሚሰሩትን አይቶ ማረጋገጥ ይቻላል። የቅጥፈት ፖለቲካና የአምባገነኖች አፈና ፍጻሜው አሳዛኝ እየሆነ ማለፉ ታሪክ ማገላበጥ ቢቀር ወቅታዊ ክስተቱን አይቶ ማረጋገጥ ይቻላል። ወያኔና ብልጽግና የተባለው በስባሽ አገዛዝ ተከተሉት እንጂ የደርጉ ፖለቲካ ቀጥፈት ሲያስተራጭ ኖሮ እንደ አመድ በኖ ለመጥፋት የበቃበትም ከዚሁ አንጻር ነው። ብቻ የሆነው ነገር ሁሉ ሆኖ ከዚህ ተደርሷል። አንድ ዋና ነገር ግን አለ። ይኸውም እውነትና ንጋት እያደር ይጠራል እንዲሉ በመረረ የህዝብ ትግል አማካኝነት የኢህአፓ የሀቅ ፖለቲካ እየፈጠጠ ሲሄድ የሌላው ግን እንዳደፈጠ አለ። እኝ ያለ የቅጥፈትና ያፈና ፖለቲካ ውሎ አድሮ ጉልበትን ቄጠማ እንደሚያደርግ ብዙ ዘመናትን ስናይ ቆይተናል። ዛሬም የምናስታውሰው ሀቅ ይህ ነውና ከትላንቱ ያልተማረው የወያኔ ዲቃላ ግለሰብ ስሜቱ መፍረክረክን አዘውትሮበታል። ወኔው ለይምሰል ነው እንጂ በኢህአፓና በፋኖ ምክንያት ጉልበቱ እየከዳው መሆኑን ማስተዋል ይቻላል። ለዚህ አይነቱ የሰውየው ቁመና ማጣቀሻ ሊሆን የሚችል ምልክትም እያየን ነው። አረመኔው ድርጊቱን በወታደራዊ አገዛዝ እየዋጀ ስልጣኑን ለማቆየት ደፋ ቀና ይላል። የቅጥፈት ፖለቲካው ካልተሳካለት ፍልስፍናውን ወደ ወታደራዊ እመቃ በማዞር ህዝብን አሸማቆ ትንፋሽን መሳብ ይፈልጋል። አማራ ክልል ተብየው ላይ የሆነ ያለውም ይኸው ነው። አምባገነኖች ምንጊዜም ቢሆን ተጀምሮ የሚያልቀው አመላቸው ይህን ይመስላል። ከዚህ ውጭ ሌላ ፍልስፍና የላቸውም። ስልጣን ሲጨብጡ ባዶ ጭንቅላት ይዘው ይወጡና ስልጣን ሲያጡ ደግሞ ባዶ ሰብዕና ይዘው ይወርዳሉ ወይም ይሞታሉ። ይህን በተመለከተ ከላይ ለማንሳት እንደሞከርኩት ሙባረክ፣ አልበሽር፣ መለስ፣ መንግስቱ፣ ኃይለ ማርያም ደሳለኝና ባለጊዜው መሐይም ኮሎኔል ከሻቢያው አዛውንት ጋር ጥሩ ምሳሌዎች ናቸው። ዞሮ ዞሮ በሐሰት ላይ የተገነባ ፖለቲካ በውድም ሆነ በግድ ህዝብ ላይ ይጫን እንጂ ጊዜው ደርሶ ሲራገፍ ጫኞቹ አፈር ትቢያ እንደሚለብሱ ጥርጥር የለውም። ይህ እየሆነ ኖሯልና ሳይነጋ የሚመሽሽበት አምባገነን ገዢ ሁሉ እጣፈንታው ይህ እንደሚሆን መናገር ይቻላል። ሲበሉ አድረው ሌሊቱ የሚነጋባቸው ጅቦች ቀኑ የነርሱ አይደለምና ያገኛቸው ሁሉ ቀጥቅጦ እንደሚገድላቸው ግርማ የሽጥላን ማስታወስ ተገቢ ይሆናል። አብይ አህመድ ልፋጭ ሆኖ በቀረው አንጎሉ መልሶ መላልሶ የሚያስበው አገርን አጥፍቶ በተግባሩ መጀነን ነው። ይህ ደግሞ ሊያራግፈው በማይችለው የአፈር ትቢያ ውስጥ እየተንከባለለ መሆኑን ነው የሚያሳየው። በዚህ ሳቢያ እብሪት የሚነጻቸው የኛዎቹ አምባገነኖች ካለፈው መማር እየተሳናቸው ያንኑ መልሰው በከፋ ሁኔታ ቀጥለውበት ይገኛሉ። ለዚህ ደግሞ የወያኔው አብይ አህመድ ጥሩ ምሳሌ ነው። መንግስቱ ኃይለ ማርያም የማይናቀው ውሸታም ነው። አንድ ጥይትና አንድ ሰው እስኪቀር ድረስ እያለ ቅጥፈቱን በገሃድ ሲያስመሰክር ለጅብ የሰጠውን የኤርትራ ህዝብ በአእምሮ እያሰበ እንደነበር ግልጽ ነው። ቀንደኛ የቅጥፈት ፖለቲካ አራማጅም ነበርና በቅጥፈቱ ምክንያት አገር ወዳድ ጀግና የሚል የይስሙላ ስም ማጻፉን ታሪክ በቅጥፈት መዝገብ ላይ አስፍሮታል። ባለመንታ ምላሱ አብይ አህመድ ከመምጣቱ በፊት መለስ ዜናዊና ጓደኞቹ የኢትዮጵያን ህዝብ እንዴት አድርገው ይቀጥፉት እንደነበር ማስታወስ ይቻላል። ዋሽተው አስረውታል፣ ዋሽተው ገድለውታል፣ ዋሽተው አገሩን ሸጠውበታል፣ ታሪኩን በውዘውበታል። ለዚህ ደግሞ የአማራ ህዝብ ግንባር ቀደም ተጠቂ ነው። መሃል አዲስ አበባ ላይ ቦምብ ባፈነዱ ማግስት የሽንፍላ ጥርቅም የሆነውን ኦነግን የወንጀል መሸፈኛቸው በማድረግ ሰፊውን ህዝብ በጠባብ አእምሯቸው ሲቀጥፉት ኖረዋል። በእርግጥ ኦነግ በራሱ ተነሳሽነት ወንጀል አልፈጸመም ለማለት አይደለም። ኦነግ ከወያኔ በባሰ መጠን በጠበበው አእምሮ ጥግ የደረሰ ወንጀል ሲፈጽም ኖሯልም ብቻ ሳይሆን አሁንም በዚያው መንገድ እየተጓዘ የመረረ መከራን እያስጎነጨን ይገኛል። በደኖ፣ አርባ ጉጉ፣ አሰቦት፣ ጎንደርና ወሎ የተፈጸሙት በደሎች ታሪኮቻችን ሲሆኑ በአሁኑ ሰዓት ደግሞ መላው የአማራ ምድር የኦነግ መፈንጫ የሆነ መምጣቱን ወቅታዊ መከራችን አድርገነዋል። የምናየውና የምንሰማው ዘግናኝ ድርጊት ከአውሬ በቀር የሰው ልጅ ይፈጽመዋል ብሎ ማንም አያስብም። ሰውየውና ተከታዮቹ ከሰው ልጅነት አልፈው ወደ አውሬነት ከተቀየሩ ወዲህ የፈጸሙትን ትተው የቀራቸውን ፍለጋ መናወዝ ይዘዋል። ለዘብተኛውን ንጉሳዊ ስርዓት የተከተሉ የደርጉ እብሪተኛ አገዛዝ ከልክ በላይ በሆነ መጠን ወያኔም እንዲሁ ሆኖ ኑሯል። የትላንቱ ይሻል ነበር የሚለውን ልማድ ይዘው የኖሩት ኢትዮጵያውያን የዛሬው ከትናንቱ የከፋ እየመሰላቸው ትላንት ለዛሬው መሰረት ሆኖ ማለፉን የዘነጉት ይመስላል። ይህ ሌላኛው እይታ ወይም ትዝብት ነው። የቅጥፈት ፖለቲካ መሰረት እየያዘ ባሄድ ኖሮ ዛሬ ላይ ብልጽግና የሚሉት የምናምንቴዎች ስብስብ አገር ለመናድ አልጋ ባልጋ ባልሆነለት ነበር። ነገር ግን ጅብ በቀደደው ውሻ ይገባል እየሆነ የቀደመው አውሬ ለተከታዩ መሰረት ሲሆን ያገር ዋልታ መነቃነቅ ይጀምራል። ይሆንም ያለው ይህ ነው። ለስላሴ ለመንግስቱ፣ መንግስቱ ለመለስ፣ መለስ ደግሞ ለአብይ ማለት ነው። በርግጥ አንዱ ከሌላኛው ቀድሞና ሌላው ከቀደመው ተከትሎ ይምጣ እንጂ የቀደመው አውሬ ለተከታዩ አውሬ መሰረት መሆኑ አልቀረም። ያገር ጥፋትና የዜጋ መከራ መሰረት ይዞ የኖረ ነው። አንዱ ገዥ ከሌላኛው አልያም ደግሞ አንዱ ስርዓት ከሌላኛው ስርዓት የሚሻል አይደለም። አልፎላት የማያውቀው ከርታታ ሀገር የከተፈ ፖለቲካ እንደ እሰስ እየተቀያየረ ስር የሰደደ መከራ ማራገፊያ ሆና ቆይታለች። ጦርነት፣ ስደት፣ ረሃብና ሞት በእርግማን የወረዱብን መቅሰፍቶች ሳይሆኑ በከተፈ ፖለቲካ አራማጆች ምክንያት የተሸከምናቸው መከራዎች ናቸው። የትላንቱ ቢቀር ውሸት የማይታክተውን የብልጽግና ፊታውራሪ ጉዳይ ተመልክቶ የነዚህ መከራዎች መንስኤ ይሄ ብቻ እንደሆነ መረዳት የሚያቀተው ካለ ምንም ማድረግ አይቻልም። በአመታት ውስጥ ለአመታት ተዋሽተናል። ለዘጠኝ አስር አመታት ያክል የቀጥታ ፖለቲካቸውን እየጫኑ ሲያራግፉብን ፍርሃት የሚባል ነገር ሳይኖራቸው ነው። ለእነርሱ ጋጠወጥ ስራ እኛው እያፈርን ስንሸማቀቅ ሳለ እነርሱ ሊለካ የማይችልን ግፍ ሰፍረውብን እንደኖሩ እኛው የማንዘነጋ ታሪክ ነው። ችግሩ የኛም ነውና የሀቅ ፖለቲካን እየራቅን የቅጥፈት ፖለቲካቸውን በተላመድነው መጠን ደም ስናለቅስበት ለኖርነው መራር ግፍ ተጠያቂዎች መሆናችንንም ማወቅ ይገባል። የኛ ለከት ያጣ ፍርሃት ለአምባገነኖች ጉልበት እየሆናቸው ያለ ልክ ሲደቁሱን ሳለ ያለ ልክ እየተሸመደ መኖራችን ደግሞ ታሪክ ሆኖ ተጽፎ ተቀምጧል። ፈሪዎች፣ ወላዮች፣ ተጠራጣሪዎች፣ ተንበርካኪዎች፣ ስግብግቦች፣ ራስ ወዳዶች፣ ጥቅመኞች ወዘተ ወዘተ የኛ ባህሪ ሆነው ተመዝግበውልናል። ይህ የማይካድ ፍጥጥ ያለ ሀቅ ነው። የሀቅ ፖለቲካው ደም እየገበረ እኛ ደግሞ ለቀጥፈት ፖለቲካው ግብር ስንከፍል መኖራችንን አንክደውም። ንጉሱም ሆኑ መንግስቱ፣ መለስም ሆነ ኃይለ ማርያም ሺህ ዓመት ንገስ ስንል መቆየታችን የሚዘነጋ አይደለም። ያፓን እየረገም የገዢ ድርጅቶችን በመረቅንበት አፋችን መከራ ስንጎነጭ መኖራችንን በደረሰብን ልክ ግፍ ልክ ደህና አድርገን እናውቀዋለን። ያፓ ለኛ ብሎ ሲደማና ሲቆስልኛ ለእርሱ ብለን ትንሽ እንኳ ይሆንለት ነገር የለም። ሊያቆስሉን ሲመጡ ማቁሰል ሲገባን እኛው እየቆሰል እጅ ሰጠንና ጠላቶቻችን በእልህ ተነሳስተው አድምተው ገድለውናል። ባያሌው ደም ተንሳለ አሁንም ያው ነውና ደማችንን እየዘራን ለአብይ አህመድ ማንከሰን ይዘናል። ይህም ጨርቃችንን ጥለን ያበድንበት ልክ የለሹ ጅልነታችን በመሆኑ ቀደም ባሉት መጣጥፎች ላይ ሳልገልጸው እንዳልቀረው አምናለሁ። ማስታወስ ከተፈለገም ለከትያጣ የዋህነት ውዱ አድሮ ጅልነት በሚለው መልእክቴ ላይ እንደሆነ መጠቆም እፈልጋለሁ። ሲነገር ያልሰማ ህዝብ ሲያየው ይረዳል ይባላል። የነገሩትን ቀና ሐሳብ አልቀበል ያለ ህዝብ ምንጊዜም ቢሆን ከሚያየው ጠማማ ነገር ላይ መውደቁ አይቀሬ ነው። ጠማማ ደግሞ ምንጊዜም ጠማማ ነው። የኛዎቹን ፖለቲከኞችና አምባገነን ገዢዎች እንደ ምሳሌ መውሰድ ይቻላል። የኛው ጠማማ እንዳሉት ዛፎቹ ጠማማ አምሯቸው ጠማማ መንገድን እየመረጠ ህዝብን ገደል ሲከት የኖረ ልማድ አላቸው። ንጉሥ ኃይለ ሥላሴ፣ መንግስቱ ኃይለ ማርያም፣ መለስ ዜናዊ፣ አብይ አህመድ ተከታዮች በዋናነት ይጠቀሳሉ። በተለይ ደግሞ አሟሟቱ ይፈጥን ዘንድ ባዶ ጭንቅላቱ ለዚህ የበቃው ጉደኛ ሰውዬ ያለኔ ሰው የለም ባይ ሆኖ ብቅ ብሏል። የሐሰት ፖለቲካውን እየረጨ አገር ማተራመስ የጀመረው ጭራቅ ግርግር ፈጣሪዎች የሚል ስም ሰጥቶ የፈጸመውን ግብ እናስታውሳለን። መንግስቱ ኃይለ ማርያም በእብሪቱ ልክ ውሸታም ነበርና ራሱ ግርግርን ፈጥሮ በዚያ ትውልድ ላይ የሰራውን ወንጀል በስልሳዎቹ የንጉሱ ሚኒስትሮች ታሪክ ላይ ማየት ይቻላል። አገር ወዳድ ተብሎ ነበርና አገር ጠልነቱን ያስመሰከረ ብቸኛው የዜጋ ቀበኛ ሆኖ ማለፉንም በዚሁ አጋጣሚ መታዘብ ይቻላል። የቅጥፈት ጥሩምባ እየነፉ ህዝብን አደናግረው አገር ማጥፋታቸው መቼውንም ባያምኑም ሐቁ ግን ተጽፎ ተቀምጧል። አናርኪስት እያሉ በዚያን ቁትልድ ላይ መሐይማዊ የእብሪት ክንዳቸውን ማሳረፋቸው ፍጥጥ ያለ ሐቅ ነው። ሌላው ቢቀር እንኳ የሞቱት ሞተው ያሉት የአብዮት ጥበቃዎችም ቢሆኑ የክፋት እድሜ ቢጫናቸውም ይችን ነገር ከልባቸው አይዘነጓትም። እግራቸውን ሳይታጠቡ ያድሩ ነው የነበሩት እነኚሁ የመንግስቱ ኃይለ ማርያም አጎዛዎች በቆሸሸ የመሐይም አእምሯቸው ያን ንጹህ ታጋይ ጨርሰዋል። ይህን ደግሞ ጠንቅቀው ያውቁታል። የደንቆሮ ትእዛዝ ተቀበለው በድንቆርና የፈጸሙት ግፍ ኢትዮጵያን የምሁር ረሃብተኛ አድርገዋት ኖረዋል። የግፍ ትእዛዙ ከላይ ይምጣ እንጂ ከታች ሆነው በዚያ ቆራጥ ታጋይ ላይ የፈጸሙት በደል ታጥቦ የማይለቅ ቆሻሻነታቸውን ቁልጭ አድርጎ ሲያሳይ ኖረዋል። የቀበሌ ባለስልጣናት፣ አብዮት ተባባሪዎች፣ ወታደሮችና ሌሎች ነውረኛ የህዝብ ክፍሎች ከመንግስቱ ኃይለ ማርያምና ከግብረበላዎቹ ቀጥለው የግፍ አሻራቸውን አስቀምጠዋል። ከሁሉም የሚገርመው ደግሞ ጸጸት የዚያን ታጋይ ፍዳ ባይጠግነውም በፈጸሙት ግፍ ልክ በጸጸት የሚሰቃዩ የደርግ ቡችላዎች ያሉትን ያክል ትክክል ነበርኩ የሚሉ መኖራቸው ነው። ይህ እንግዲህ አባዜ መሆኑ ነው። እነኚህ ደግሞ ሞት ካልሆነ በስተቀር ሌላ አይገለግላቸውም። በርግጥ የንጹሃን እንደም እየጮህባቸው የሚኖሩ የቁም ሟቾች ስለሆኑ እንደሞቱ መቁጠር ነው። ወደ ዋናው ሐሳቤ ልመለስ። የቅጥፈት ፖለቲካ መዳረሻውን በየግሮሰሪው ውስጥ ማድረግ ከጀመረ ወዲህ አመታት ማስቆጠሩ ሀቅ ነው። የደርግና የወያኔ የቅጥፈት ፖለቲካ ተሸካሚዎች ብዙዎቹ አፈር ቢግጡም፣ ጥቂት አጉል ተስፈኞች ደግሞ በየስርቻው አፈር ልሰው እየተነሱ ቅርሻታቸውን በዚያው አድርገዋል። ሀቅ ሲፈጥ ሐሰት ያደፍጥ ነው። የነርሱ የቅጥፈት ፖለቲካ በጅምላ ሲያደምጥ፣ ብቸኛው የሀባይ ሀቅ ፖለቲካ ደግሞ ፍጥጥ ብሎ አለ። ሀቅ ምንጊዜም እንዲህ ነው። ሀቅ አያደፍጥም። ሀቅ አይሸሸግም። የሀባ ሀቅ ነው። የሀባ እውነት ነው። ለዚህ ያበቃው ደግሞ ሀቅ ለሀቅ የሀቅ ፖለቲካን አስርጾ የሀቅ መንገድን በመከተሉ ነው። ሀቅ ሀቅ ነችና ሀቅና የሀባ ጸንተው ሲገኙ ደርግና ወያኔዎች ከነሐሰታቸው ጠፍተዋል። እውነት ትመነምናለች እንጂ አትበጠስም እንደሚባለው ሀቅ ሲፈጥ ሐሰት ያደፍጥ መባሉም ከዚህ አኳያ ነው። ይህን ተከትሎም ሐሰት በሀቅ እየመነመነች በተበጠሰች አንጻር ደርጎችና ወያኔዎች ጉድጓድ ሲገቡ የዛሬው ብልጽግና ከነ ብስባሹ ይህን ነጻ እንደሚያነሳ ጥርጥር የለውም። እስከዚያ ድረስ ግን የነ መንግስቱ ኃይለ ማርያምና የነ መለስ ዜናዊ ዋሾ ፖለቲካ እርቃን በቀረው ልክ የአብይ አህመድ አሊ ገለባ ፖለቲካም በተባበረ የህዝብ ትግል እንደሚበራይ አሁንም ጥርጥር የለውም። የአባ አባላቱን በህዝባዊነት መንፈስ አንጾ ለመሪር መስዋዕትነት ሲዘጋጅ ንጹህና የከበረ ህሊና ይዞ እንደሆነ ሀቅ ነው። የአባ ከሌሎች የአፍሪካ ሀገራት ታጋይ ቡድን ተብዬዎች የሚለይበት አመሰራረቱም ሆነ ተጋድሎው ፍጹም የሆነ ህዝባዊነቱ ነው። ትግል ማለት እንደ የአባ መሆኑን ነጮቹ መስክረው ፍጹም ህዝባዊ መሆኑን ደግሞ አምረው ጠልተውታል። ጠልተውም ብቻ በተውት ነበር። ነገር ግን የጠሉትን ያክል ዘምተውበታል። መዝመት ብቻም ሳይሆን የአገር ክብርና ድንበርን አላስነካም በማለቱ ጠልተው በዘመቱበት ልክም ያልሰሩበት ሸፍጥ የለም። ይህም ቢሆን ቅሉ ኢሃፓ ኢሃፓ ነውና ስሙን እንኳን ሳይቀይር ህዝባዊውን ኢሃፓነት በጽናት ይዞ ህዝብ ውስጥ አለ። ኢሃፓ አልማዝና ወርቅ አልሸጠም። ቡናና ሌጦ ነግዶ ትርፍ አላግበሰበሰም። ኢሃፓ አስመሳይ ታጋይ ነን ባዮችን እየመነጠረ በቆራጥ ልጆቹ አማካኝነት ድርጅቱን ከአለት ላይ ገንብቷል። እንደ ወርቅ ነጥሮ በመውጣት ህዝባዊነቱን ያስመሰከረ እንቁና አንጋፋ ድርጅት መሆኑንም የሚጠሉት ባንዳዎች ሳይቀር እየመረራቸውም ለመመስከር ይገደዳሉ። በመሆኑም ኢሃፓ እንደ ቦኮ ሐራም ዜጋውን ሲያግትና እንደ አንጎላው ዩኒታ እድሜ ልኩን የሀገር ሀብት ሲዘርፍ አልኖረም። አሜሪካም ሆነች አውሮፓ እድሜ ልካቸውን በወንጀል ተጨማልቀው ስልጣን ላይ የኖሩትን አፍሪካዊ አምባገነኖችን ሲደግፉ ኢሃፓን ገፍትረው ኖረዋል። ይህ ደግሞ የራሱ የሆነ ምክንያት አለው። ምክንያቱም ከብረት የጠነከረና ካለት የጸና የህዝባዊ ዓላማ አንግቦ ፍንክች ባለማለቱ ነው። ህዝባዊ ድርጅት ደግሞ ለኢምፔሪያሊስቶችና ሰባሪ ፈንጋዎች እጅ መስጠትን የሞት ያክል ይጠየፋል። ኢሃፓ ማለት ይህ ነው። ለኢሃፓ ቤት ውሸትና አስመሳይነት ቦታ የላቸውም። ማጎብጀት ብሎ ነገር አይታሰብም። ከዚህ ሌላ ማሸርገድና መነጠፍ ገንዘቦቹ አይደሉም። ኢሃፓን ሀቅ ይገዛዋል። ሀቅ ላይ የተመሰረተ ፖለቲካ ደግሞ ለኢሃፓ ፍልስፍናው ነው። ከዚህ ፍልስፍናው የተነሳም የዲሞክራሲ ምስረታ እስኪከናወን ድረስ የማይናወጠው ቃል ኪዳኑን ጠብቆ ዳር እንደሚደርስ ይታመናል። ክብር ለርሱ ይሁን። ከዚህ ባለፈ ለነጮቹ ለአፍሪካ ምድር ላይ የህዝብ መንግስት እንደመመስረት ያለ ክፉ ነገር አይታያቸውም። የአፍሪካን ነጻነት ከሚያዩ ይልቅ ቢሞቱ እንደሚሻላቸው እስከ መምረጥ ድረስ ይደርሳሉ። የአፍሪካን ሀብት እየወደዱ ህዝቡን ክፉኛ ይጠላሉ። ለአፍሪካ ህዝብ የሚቆረቆር ግለሰብም ሆነ ድርጅት በህይወት እንዲኖር አይፈልጉም። በሰው አምሳል የተፈጠረው ያ ህዝብ እንደ ሰው ለመቁጠር ይቸገራሉ። ተመራማሪ የሚሆን አቀኛ ድርጅት ለነርሱ ምናቸውም አይደለም። አፍሪካንና ህዝቧን ብሎ የተነሳ አካል ሁሉ ለረቀቀ የጥቃት ዘዴያቸው ተጋላጭ ሲሆን ቆይቷል። ከቻሉ በቀጥታ ካልቻሉ ደግሞ በተዘዋዋሪ የማጥፊያ ወጥመድ ውስጥ አስገብተው ማነቅ ለምዕራባውያኑ የዳበረ ባህላቸው ነው። በቅጣው እጅጉ ላይ የወሰዱትን እርምጃ ማስታወስ ይበጃል። የዚህ ጽሑፍ ዓላማ አይደለም እንጂ አሜሪካኖቹ በአፍሪካ ታጋዮች ላይ የሚፈጽሙት ግፍ ተወርቶ የሚያልቅ አይደለም። በግለሰብ ደረጃ የፈጸሙትን ተተን በድርጅት አንጻር ይወዱትን ብንወስ እንኳን ኢሃፓ ቀዳሚው ተጠቃሽ ነው። ለ50 አመታት ያክል ኢሃፓን ባይነ ቁራኛ ከመያት አልፈው በግሃድ እስከ መጉዳትም ኖረዋል። ከዚህ ባለፈ በማይፈልጉት መሪ ተብየ ላይ የሚወስዱትም እርምጃ ቀላል የሚባል አይደለም። ኢትዮጵያውን አራጅ ምሳሌ መጥቀስ ይቻላል። መንግስቱ እንደ ዶሮ ታንቆ ሲወጣ ማንገራገር ቢያሳይ ኖሮ ምን አዘጋጅተውለት እንደነበር ከግምት ወጣ ያለ ነገር ማሰብ ይቻላል። በወቅቱ ይዞ ከበረረው አብራሪ በስተቀር ሰውየውን በነማን ቁጥጥር ስር እንደነበር በጻፉ ይጣፋዋል ተብሎ አይገመትም። ይህን ሳያውቅ ወደ ዚምባብዌ በረ ከሆነ ግን ይባስ ብሎ 17 አመት ሙሉ በድንቁርና ከኖረበት በላይ ያቺንለት 10 እጥፍ ድንቁሮ ነበር ማለት ይቻላል። ያመነይ አሜሪካ ከሸሪኮቿ ጋር በመሆን በአፍሪካ ህዝብ ላይ ያደረሰች ያለው ግፍ ተነግሮም ሆነ ተጽፎ አይቋጭም። መጠነ ሰፊ የሆነ የብሪክ ግፋቸው ደግሞ በአፍሪካውያኑ ባህረ መዝገብ ላይ ሰፍሮ መገኘቱን እንደ ቀልድ ቢያዩትም የሃያልነታቸው ፍጻሜ ወርደት ግን ጊዜው ሲደርስ የምናየው ይሆናል። የኢትዮጵያ ህዝብ ባንድ ቆሞ አምባገነን ገዥውን የማይታገለውን ያክል የአፍሪካ ህዝብም ተባብሮ ሰልጥነናል በሚሉ ኢምፔሪያሊስቶች ላይ ተነስቶ አለመዝመቱ ከባድ ዋጋ አስከፍሎት ኖሯል። አፍሪካዊ ማንነቱ ሲናቅ የከርሰ ምድር ሀብቱን የዚያኑ ያክል በክብር ዘርፈው አውሮፓ አስገብተውታል። ከላይ ለመግለጽ እንደሞከርኩት የአፍሪካ በረከትን ለመቋደስ የሚቋምጡት እነኚህ የሰለጠኑ አረመኔዎች ከነ ኃጢአታቸው ምድሯን ሲረግጡ ፍጥነታቸው ወደር የለውም። አንዱን የአፍሪካ ሀገር በሌላኛው ቀጥረኛ አፍሪካ አምባገነን መሪ አማካኝነት የውስጥ ሴራቸውን ሲጠነጥኑ ደግሞ ከሚባለው በላይ ፈትለው ይጠምዳሉ። ይህም ክስተት ራሱን የቻለ ወጥ ባህሪያቸው ከመሆን አልዘለለም። አንዳንዴ ሳስበው የሚገርመኝ ነገር አለ። በሀብትና በእውቀት ከደረጀ ነጭ ጦር ጋር ገጥመው ከረቱት አያቶቻችን ቀጥሎ ሌላ ትውልድ መጣ። ይደፈር የማይችል የሚመስልን የፊውዳሊዝምን ስርዓት ከስሩ ለመመንገል ያ ትውልድ እሳት ልሶ እሳት ጎርሶ ከተፋለ። ይህን ተከትሎም የስርዓቱ ገበና ራቁት እስኪቀር ድረስ ከጫፍ ጫፍ አመጽ ፈነዳ። የተዳፈነ እሳት አመዱ ሲገለጥ ፍሙ እንደሚንተረከከው ሁሉ የተረገጠ ህዝብም የፍራት ቆፈን ሲያወልቅ ያመጽ ነበልባል ተቀጣጥሎ እንዲታይ አስችሎታል። ነገሮች በፍጥነት ተቀያይረው ሁኔታው ሌላ ባይሆን ኖሮ ያኔ የሆነው ይነበር። በዚያ ድቅድቅ ጨለማ ወቅት ከልክ በላይ የተገበውን ግፈኛ ለማስተንፈስ ዘመናዊ የጦር መሳሪያ ሳይሆን ብሶት የገነባው ወኔ እንደነበር የሚያስታውስ ያስታውሰዋል። ያም ሆኖ ግን በርካታ የአፍሪካ ህዝብ የኢትዮጵያን ትግል እንደቀልድ እያየ ጨዋታ ይመስለው እንደነበር አሁንም የሚያስታውስ ያስታውሰዋል። ለዚህ አንድ ምሳሌ ላንሳ። ጃንሆይን እኛ ከምናቃቸው በላይ እነርሱ እጥፋውቀው ተገኝተው ኢትዮጵያውያን ስዩም እግዚአብሔርን ደፈሩ እስከማለት መድረሳቸውን የብዙዎች የአፍሪካ ሀገራት ታሪክ ይናገራል። የአያቶቻችንም ሆነ የዚያ ትውልድ ተጋድሎ የመላው አፍሪካ ብርሃን ሲሆን ለግፈኛ ነጮችና ለአፍሪካዊ አምባገነኖች ደግሞ የውርደት ልብስ እንደሆነ ሊያውቀው የሚገባው ሁሉ ቢያውቀው መልካም ነበር፣ ግን ሳይሆን ቀርቷል። በዚህም ረገድ የኛዎቹ ኢትዮጵያውያን ተጋድሎ አድማስ ተሻጋሪ ሆኖ ታሪክ ላይ መስፈሩ ከኦነግ ሸኔና ወያኔ አሊያም ከሻቢያ በቀር የሚያስደስተው የአፍሪካ ህዝብ ያለ አይመስለኝም። በዚህ ረገድ ኢምፔሪያሊስቶችን እየተቃወመ ኮሎኒያሊስቶችን ደግሞ በዚያው ልክ አባሮ አምባገነኖች ሲታገል የኖረው ያ ትውልድ የአፍሪካ ሀብት ሆኖ ተመዝግቧል። ከዚያ ትውልድ መካከልም በተጋድሎ ጽናቱና ባይበገሬነቱ ዝናና ክብርን ያገኘው ህብረ ብሔራዊ ድርጅት ኢሃፓ አንዱ ነው። ኢሃፓ የአያት ቅድመ አያቶቹን ጋሻና ጦር አንስቶ በማይናወጽ ቃል ኪዳኑ ለተገፋው ህዝብና ለተራቆተችው አገሩ ሲል መከራ የማይለየውን መስዋዕትነት እየከፈለ አለ። ሀቅ ሲፈጥ ሐሰት ያደፍጥ እንዲሉ የኢሃፓ ሀቅነት እየፈጠጠ ሲመጣ የአረመኔ ገዢዎች ፖለቲካ ደግሞ ማድፈጥ ይዟል። ኢሃፓ ትግሉ ሲጀምር ደርጉን ብቻ ሳይሆን የደለቡ ኢምፔሪያሊስቶችንም ጨምር እስከ ጫፍ ታግሎ ጣልቃ ገብነታቸውን ተቃውሟል። ደርጉን ፊት ለፊት ሲጋፈጥ የአሜሪካና የእንግሊዝን ስውር ተንኮል ደግሞ ሳይሰለች አጋልጧል። ውጤቱም ኢሃፓ የተናገረው እውነታ ሀቅ ሆኖ ሲወጣ የባዕዳን ኃይላትና የመንግስቱ ኃይለማርያም መራሹ የቅጥፈ ፖለቲካ ሐሰትን ተላብሶ እርቃኑን ቀረ። ይህን ተከትሎም የኢሰፓ አረመኔ ፖለቲካ ፈላጭ ቆራጭ ሆኖ ብቅ ሲል ኢሃፓ የተናገረው ደረሰና የሆነው ነገር ሁሉ ሆነ። ኢሃፓን የሰማ ሀቅን ሲቀበል፣ ያልሰማ ደንቆሮ ደግሞ ህወሓትን ተቀብሎ ለ30 አመታት ያክል የወያኔን ጥፊ ሲልስ ኖሯል። ሲነግሩት ያልሰማ ተያይዞ ገማ እንደተባለው ወያኔ የበረሃ እከኩን ሲራገፍበት ያልተቃወመው ዜጋ ሁሉ በህወሓት እድፍ ሲማቅቅ ለመኖሩ ራሱ የኢትዮጵያዊ ህዝብ የሚናገረው ሀቅ ነው። ጅብ ከሄደ ውሻ ጮኸ እንደሚሉትና ያባይ ተናገረውን ሲንቅ የኖረው ኢትዮጵያዊ ሁሉ ወያኔን ባከበረበት መጠን ሲረገጥ መኖሩን ከራሱ በላይ መስከረ የለም። ለሰላሳ አመታት ያክል የከረመበትን ግፍ ዛሬ ላይ ያነሳ የሚጥለው የኢትዮጵያ ህዝብ ይሃፓን ቢሰማ ኖሮ ይሰፋና ይረሳም ነበር። ይሰፋን ካረሳ ደግሞ የወያኔ መጫወቻ አይሆንም ነበር። ጅል የነገሩትን አይረሳ የተባለው ይያለ ለብልህ አይነግሩ የተባለውን ተቃራኒ የሆነብን ተቸግረናል። በመሆኑም ኢትዮጵያ ህዝብ ከየዋህነት በላይ ጅልነት እያጠቃው ከጅሎች በላይ ጅሎች የሆኑ ረህጦች እየተጫወቱበት ነው። ነብይ ባገሩ አይከበርም እንዳለው መጽሐፉ ያባይ ተናቀና ወያኔና ሻቢያ ሲከበሩ ኢትዮጵያ ምትባል ቀን ያልጣላት ምድር ለኦነግ ሸኔ በረከት ተሰጠች። ይህን ወደኋላ አመለስበታለሁ። ጠቅላይ ሚኒስትር ፍቅረ ስላሴ ፖለቲካ መንግስቱ ኃይለ ማርያም ጋር ዚምባብዌ ሲሰደድ የኢሰፓ ፖለቲካ ታሪካዊ ቅጥፈቱን በገሃድ አስመሰከረ። አገር ባፈና ፖለቲካ ተቀፍድዳ የኖረችበት 17 ዓመት ሙሉ በዚያ ሁኔታ ሲደመደም የኢትዮጵያ ህዝብ ያለው ነገር ብዙ ነበር። ጅብ ከሄደ ውሻ መጮህ ባያስገርምም 17 ዓመት ሙሉ ይሃባ ሲለፈልፍ ጆሮ ዳባ ያለው ዜጋ መንግስቱ ሲኮበልል ያላለው ነገር አልነበረም። መንግስቱን የረገመ ህዝብ ሁሉ ወያኔን በልልታ ሲቀበልም ዳግማዊ ሰቆቃ እንደሚመጣ አታሞ መምታቱን አልተረዳውም ነበር። በዚህ መሰረት ለአመታት የደረሰውን መከራ በማስገንዘብ በኩል ይሃባ የከፈለው መስዋዕትነት ከአምሮ በላይ ነው። ይሄ ዋጋ ከፍሎ የተፈለገውን ያክል መስዋዕትነት ያበረከተው እየደረሰ ካለው ያምባገነኖች አፈና አንጻር መሆኑ የሚያቆት ሁሉ ይናገራሉ። ያገራ በሳይ የከበደ በመጣበት ወቅት ይሃባ ብቻውን ሲጋፈጥ መኖሩንም አሁንም የሚያቆት ያቆታል። ይሃባ ለሀገርና ለህዝብ ሲል የተጣለበትን አደራ ከግብ ለማድረስ ሲል የወደቀበት መከራ ቀላል አልነበረም። ለሀገር በተዋደቀ ቁጥር ክብርና ዝናውን የግሉ ሲያደርግ ኖሯል። ነገሩን ሁሉ እያወቁ እንዳላወቁ ከሚሆኑ ትርጉሞች በስተቀር ሌላው ዜጋ ይሃፓን መስዋዕትነት ጠንቅቆ ያውቀዋል። ይሃፓ የሚሆነውን ሁሉ ቀድሞ የሚያውቅ ድርጅት እንደመሆኑ መጠን ህዝብን አንቅቶ በማስታጠቁ ረገድም አንቱ የተባለበትን ዝና አስመዝግቧል። በዚህም ረገድ የይሃፓ አይነት መሪር መስዋዕትነት የከፈለ ድርጅት ቢኖር ራሱ ይሃፓ እንጂ ሌላ ለመኖሩ ይህን ያመላክታል። የኢኮኖም ቅሉ ዝሆን ጆሮ በስቶ ችላባዩ ቁጥሩ ባይጨምር ኖሮ ያፓ የዲሞክራሲ ግቡን ያሳካ እንደነበር የድርጅቱን ሁለገብ ትግል አይቶ መፍረድ ይቻላል። ነገር ግን ያፓን እየገፉ ቅጥረኞችን ሲጎትቱ የኖሩት ጠላቶቻችን አእምሮ የተቃወሰውን ግለሰብ ከስልጣን ማማ ላይ እያወጡ አገርን አፍርሰው ታሪክን ያወረዱበት አጋጣሚ በርቀትም በቅርበትም እናስታውሳለን። አገር ቆርሰው ሰጥተው ምንዳ የተቀበሉ ባንዳዎችም በዚሁ ክፍለ ዘመን ታይተዋል። ያፓ ይህን አምሮ በተቃወመበት ወቅት እንደ አሪዮስ ተቆጥሮ የተረገመበት ጊዜው ቀላል አልነበረም። ነገር ግን ረጋሚ ተደርጋሚ እንዲሉ ረጋሚዎቹ ተዋርደው ሲጠፉ እሱ ግን በሚወደው ህዝብ ውስጥ በክብሩ ተገኝቷል። በዚህ መሰረት አሁንም በድጋሚ ክብርና ሞገስ ለርሱ ይሁን ብያለሁ። የተከበራችሁ የፍኖተ ዴሞክራሲ ሬዲዮ አድማጮች፣ ሐቅ ሲፈት አሰጥ ያደፍት በሚል መነሻ ሐሳብ የቀነጫጨብኩትን መልእክቴን ከዚህ ላይ አጠናቅቄያለሁ። ተስፋችን ለምልሞና የጨለማ ተገፎና ይዘንድ የህብረት ክንዳችንን ማንሳት ይኖርብናል እያልኩ ፍነቶችን የተፈራ ካሳን ጨለማው ተገፎ ብርሃን መጣላችሁ የሚለውን ዜማ እንዲጋብዙልኝ እጠይቃቸዋለሁ። ቸር ያሰንብተን። ህይወት አሰፋ።
ጨለማ ተገፋ ሰላም